ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ያሰብከው እስኪሆን ሰባት ጊዜ ምለው በመቶ የሚከዱ ሳጥናኤልን በጥፍ አልፎም ያስከነዱ በባዳን መልመል ኮርማ እየተነዱ ወዳንተ መጥተዋል መስረቅ የለመዱ ከውጭ ገብተዋል እነ መጫልብሴ ባጠቃላይ ወገን ሳትል ሼህ መነኩሴ ገበሬ ተማሪ ነጋዴ ሸማኔ አገርህን ጠብቅ አደራ ወገኔ እነሆ ዳምላኩ እነፍረት አያውቄ በቃን የማይሉት እነኪሳው ልቄ አምና በአደባባይ ብርጭቆ ሲያጋጩ የታዩበትን ልብስ ውስኪ እየተራጩ ሳይቀይሩት እንኳ ምንም ሳይለውጡ የላዩን ወደ ታች እያገላበጡ ዳግመኛ ዘንድሮም ይኸውና መጡ ብዙ ለሚከፍል ትግልህን ሊሸጡ ካንድ ጌታ ሌላ እያፈራረቁ ትላንት እንዳረጉት ትግልህን ሊሰርቁ ከቤትህ ውስጥ ሆነው ነው እያሸመቁ በባዕዳን ምልምል በሲአይኤ መንጋ በተደገሰልህ የቀልበስ አደጋ ቀበቶ እንዳትፈታ እንዳትዘናጋ ያሰብከው እስኪሆን ላለምከው ተዋጋ እስኪሳካ አላማህ በጽናት ተዋጋ። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 1 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ባሳለፍነው ሳምንት የኦነግ አሸባሪ ቡድን በሰሜን ሸዋ እንዲሁም በወሎ የዘር ማጽዳት ዘመቻውን ጀምሮ ብዙ ንጹሃንን ገድሏል። መንግስት ተብየው ኦህዴድ ወያኔ ሽብሩን ለማስቆም ሙከራ እንኳን አላደረገም። በዛሬ ዝግጅታችን ይህን ዘረኛ ሽብር በማውገዝ ከኢሃፓ የተሰጠውን መግለጫና ከዝግጅት ክፍላችን የቀረበውን እናሰማለን። በመጨረሻም ከማን ያውራ የነበረትም ኢሃፓና የካቲት 66ን አብዮት በሚመለከት የቀረበውን አስመተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ የተሰጠውን መግለጫ እናሰማለን። መጋቢት 30 ቀን 2011 ዓ.ም ተመረጠ። የዘር ማጥፋት ዘመቻና የህዝብ ግድያን እርምጃ ኢሃፓ በጥብቅ ይቃወማል። አካፋን አካፋ የማለቱ ጊዜ መጥቷል። በሰሜን ሸዋ አማራውን ህዝብ ለመፍጀትና ለማፈናቀል በኦነግ የተከፈተው ዘመቻ የወያኔ ሹሞች እጅም ያለበት ነው። ምንም ትጥቅ ይዘው ከሻቢያ ጋር አልመጡም የተባሉት ዘረኞች ዘመናዊና ያውም ከባድ መሳሪያዎችን ይዘው በማጀቴ አጣይና ሌሎች ቦታዎች ንጹህን ህዝብ ሲፈጁ መታየታቸው መከላከያ ሰራዊት የተባለው ትዕዛዝ አልተሰጠንም በሚል ፍጁ ብሎ ዝም ሲላቸው የጥቃቱ ጠንሳሾች ሹሞቹ ራሳቸው ለመሆናቸው ሌላ ማረጋገጫ የሚያስፈልግ አይደለም። አጼው አያውቁም ሚኒስትሮቹ እንጂ የሚለው ዛሬ አያዋጣም። ውጭ አገር ነበርኩ አላወቅኩም የሚለው የኢሳይያስ አፈወርቂ ማወናበጃም ከተጋለጠ 30 ዓመት አልፎታል። ዛሬ ዓለምንም ሽፋን መነገር ያለበት ሀቅ ጥቂት የኦሮሞ ጠባቦችና ገንጣዮች ሹሞቹም ጭምር ጸረ ኢትዮጵያና በተለይም ጸረ አማራ ጸረ ጌዲዮ ወዘተ የጽዳትና ጥፋት ፍጅት መጀመራቸው ነው። በመሆኑም ወያኔ ከጥፋት ዘመቻው ጀርባ መገኘቱ የሚከር ባይሆንም ለውጥ አመጣን ባይሹሞቹ ደግሞ የህዝብን ትግል በባዕድ ትዕዛዝ አደናቅፈው ዘረኝነትን ማስቀጠላቸው የማይካድ ሀቅ ነው። ከነዚህ ጸረ ኢትዮጵያ ኃይሎች ጎን በመቆም ባቀዱት የምርጫ ቧልት ሊደግፏቸው የተዘጋጁትም ያው እንደነሱ በወንጀል ተጠያቂ መሆናቸው ሁሉም ሊገነዘቡና ተገቢውንም እርምጃ ሊወስድ ይገባል። ወያኔና ሹሞቹ ማለትም ኦነግና ባለመንጫዎች በአዲስ አበባም በሸዋም ደረጃ አማራውንና ኢትዮጵያ የሚለውን ሁሉ ለማጥፋት በጋራ ተነስተዋል። ቡራዩ፣ ጌዲዮ፣ ለገጣፎ፣ ሱሉልታ፣ ሰሜን ሸዋ፣ ወሎ ወዘተ በግፍና በገፍ እያየን ነው። የዘር ማጥፋት ወንጀል በገሃድ እየተፈጸመ ነው። ጸረ አማራው ዘመቻ በሁሉም ትብብር እየተገፋ ነው። ይህን በግልጽ እያየን ባለንበት ዛሬም ሹሞቹ ኢትዮጵያዊ ናቸው ዘረኞች አይደሉም ብሎ መቃጀት አገር አጥፊ ወንጀል እንጂ ሌላ ሊሆን አይችልም። ራስ መጠበቅ መከላከል አገር መታደግ ግዴታ እንጂ ቅንጦት አይደለም። ህዝብ ላይ በትጥቅ ሊፈነጩ የተነሱትን አጸፋውን ብንመልስላቸው ተገቢ ለመሆኑ ማንንም ፍቃድ መጠየቅ የለብንም። የግፉ ምንጭ ግን አሁንም ስርዓቱ ነው። አሁንም ወያኔና ያሳደጓቸው ቡችላዎች ሹሞች ናቸው። ውሸታቸውን፣ ቅጥፈታቸውን፣ ዘረኛ ድርጊታቸውንም አይተናል፣ ታዝበናል። መደናገርን ለራሳችን ልንፈቅድ አይገባም። ማነህ ተጠያቂና ተሟጋጅ ለኢትዮጵያ? ማነህ ማነሽ ጎጠኛና ጠባብ ብለን መጠየቅና ተገቢውን ምላሽ መረዳት መቻል አለብን። ዛሬ ነገ ተላላ ሆነን አንገታችንን ለእርድ ማቅረብ ሊጠበቅብን አይገባም። ሊፈጁንና ጸያፍ ጠባብነትን ሊያሰፍኑብን ተነስተው ደማችንን እያፈሰሱ ነው። እምቢ ብለን በሁሉም መስክ እንታገላቸው። ህዝባችንን እንታደግ፣ በጸረ ህዝቦች አንወናበድ። መፈክራችን ዘረኛው አገዛዚው ደም ህዝብ ሁሉ ተነሳ፣ በተለይ እየተጠቃችሁ ያላችሁ አማራዎችና ሌሎች ህልውናችሁን በትግል ጠብቁ። ኢትዮጵያዊነት ዘረኛዎችን ያውድም መሆን አለበት። ለዚህ ትግል ኢህአፓ ከጎናችሁ በመቆም ሹሞቹንም አጋሮቻቸውን ሁሉ አምሮ እንደሚታገል ቃል መግባት ብቻ ሳይሆን አባላትና ደጋፊዎቹንም ሁሉ ለዚህ አገር አድን ትግል በሁሉም መስክ ተሰማሩ ይላል። ጥቃትና ፍጅት እየደረሰባቸው ያሉት ኢትዮጵያውያን ሁሉ በሁሉም መስክ ተደራጅተው ሁለገብ ትግሉን በዚህ ዘረኛ አገዛዝ ላይ እንዲያፋፍሙም ጥሪ ያደርጋል። ዘረኞች ይወድማሉ፣ ኢትዮጵያዊነት ያቸንፋል። ተደራጁ፣ ታጠቁ፣ ታገሉ። አሁን ወደ ዜናው።
በሰሜን ሸዋ በአጣዬ በቃራ ቆሬና በከሚሴ አካባቢ ሰሞኑን በአሸባሪዎች የተፈጠረው ጥቃት በአካባቢው ህዝብ ትብብርና ትግል የተገታ መሆኑንና በዛሬው ቀን ሁኔታው በመጠኑ ጋብ ያለ ቢመስልም ውጥረቱ እንደቀጠለ መሆኑን ከቦታው ከሚደርሱ መረጃዎች ለማወቅ ተችሏል። ከፌደራል ፖሊስ፣ ከመከላከያና ከክልሉ ልዩ ኃይል የተውጣጡ የጸጥታ ኃይሎች በአካባቢው የተሰማሩ መሆናቸውም ተነግሯል። የመከላከያ ኃይል ቀደም ብሎ በአካባቢው የተሰማራ መሆኑ የሚታወቅ ሲሆን አሸባሪዎቹ ግድያዎችን ሲያካሂዱና ቤተክርስቲያን ሲያቃጥሉ ለምን እጁን አጣጥፎ ተቀመጠ ለሚለው ጥያቄ እስካሁን የተሰጠ መልስ የለም። የአካባቢው አስተዳደር ባወጣው መግለጫ ሰሞኑን በሰሜን ሸዋ የተከሰተው ደም አፋሳሽ ሽብር በጽንፈኛ ኃይሎች የተቀነባበረና በአማራና በኦሮሞ መካከል የብሔር ግጭት በመቀስቀስ ሀገር የማፍረስ ተልዕኮ ያነገበ ነው ተብሏል። መግለጫው ሽብርተኞች በየትኛውም ስም ይጠሩ የትኛውንም ህዝብ አይወክሉም ካለ በኋላ የንጹሃንን ህይወት የቀጠፈ ሽብር የፈጠሩ ወንጀለኞች ታድነው ለፍርድ ይቀርባሉ ብሏል። በትናንትናውም ቀን በአዲስ አበባ የሚኖሩ የአጣዬ የካራቆሬና የማጀቴ ተወላጆች ህዝባዊ ስብሰባ በማድረግ በአካባቢያቸው በአሸባሪ ታጣቂዎች እየደረሰ ያለውን ጥቃት ካወገዙ በኋላ አገዛዙ የሽብሩን ጥቃት በአስቸኳይ እንዲያቆም ጠይቀዋል። የአዲስ አበባ ባላደራ ምክር ቤት በአዲስ አበባ 10 ወረዳዎች ማደራጀት የሚጀምር መሆኑን ገልጿል። ምክር ቤቱ የማደራጀት ስራውን የሚጀምረው ከመጪው ቅዳሜ ጀምሮ በየአካባቢው በሚጠራቸው ህዝባዊ ስብሰባዎች አማካኝነት ነው ተብሏል። የምክር ቤቱ ኃላፊዎች ከከተማዋ ከንቲባና ከሌሎች የአስተዳደሩ ኃላፊዎች ጋር ባካሄዱት ስብሰባ በብዙ ጉዳዮች ላይ ስምምነት ያልደረሱ መሆናቸው ቢነገርም ከሰላማዊ ሰልፎች ውጪ የአዳራሽ ስብሰባዎች ለማድረግ እንደሚችሉ የተገለጸላቸው መሆኑ ተነግሯል። በደቡብ ክልል አማሮ ወረዳ ውስጥ በሚገኙ የኮሬ ማህበረሰብ አባላት ላይ አሸባሪ የሆኑ የታጠቁ ቡድኖች አሁንም ግድያ እየፈጸሙ እንደሚገኙ የአካባቢው ተወላጆች ገለጹ። ባለፈው እሁድ የማህበረሰቡ አባላት በሐዋሳ ከተማ በጉዳዩ ላይ ባካሄዱት ውይይት በኦሮሚያ ክልል ምዕራብ ጉጂ ዞን የሚንቀሳቀሱ ታጣቂዎች በኮሬ ማህበረሰብ አባላት ላይ አሁንም ግድያና መፈናቀል እያካሄዱ መሆናቸውን ገልጸው እስካሁን የጸጥታ ኃይሎች ምንም እርምጃ ያልወሰዱ መሆናቸውን አስታውቀዋል። አገዛዙ የታጠቁ ኃይሎችን ትጥቅ በማስፈታትም ሆነ አሸባሪዎችን ወደ ፍርድ በማቅረብ እርምጃ እንዲወሰድ እንዲሁም ተፈናቃዮችም ወደ ቀድሞ ቦታቸው ሊመለሱ የሚችሉበት ሁኔታዎች እንዲመቻችና ካሳም እንዲከፈላቸው ጥያቄ አቅርበዋል። በሶማሌ ክልል ሃርጌሌ ወረዳ የክልሉ መንግስት የሚቃወም ሰልፍ በዛሬ ቀን የተደረገ መሆኑን ከአካባቢው የተገኘው መረጃ ይገልጻል። ሰሞኑን በሶማሊያ አካባቢ ገዢ ፓርቲ ውስጥ የተካሄደው ሹምሽርና መስተካከል ሁሉንም ያሳተፋል ነበርም የሚል ቅሬታ በአንዳንድ አካባቢዎች መስተማቱ ይታወቃል። በዛሬው ቀን የተደረገው ሰላማዊ የተቃውሞ ሰልፍም ይህንን መሰረት ያደረገ ነው ተብሏል። በተያያዘ ዜና በአሁን ወቅት የሶማሌ ዲሞክራቲክ ፓርቲ የሚል አዲስ ስም የያዘው ገዢ ፓርቲ ሶማሊኛ የሚናገር ማንኛውም ኢትዮጵያዊ የፓርቲው አባል ሊሆን እንደሚችል አስታውቋል። የደቡብ ክልል የሲዳማኒ ክልልነት ጥያቄ በህዝበ ውሳኔ የሚወሰንበትን መንገድ በአፋጣኝ ተግባራዊ እንዲያደርግ በመጠየቅ በሐዋሳ ሴቶች ብቻ የተሳተፉበት ሰልፍ ማክሰኞ ዕለት ተካሂዷል። ከተያዙ መፈክሮች መካከል የልጆቻችን ህመም የኛም ህመም ነው፣ የልጆቻችን ጥያቄ የኛም ጥያቄ ነው፣ የባሎቻችን ጥያቄ የኛም ጥያቄ ነው የሚል ይገኝበታል። በሱዳን በአልበሽር ላይ የሚካሄደው ህዝባዊ ተቃውሞ ቀጥሎ የሚገኝ ሲሆን በብዙ መቶ ሺህ የሚቆጠሩ ዜጎች በመከላከያ ሚኒስቴር ዋና ጽህፈት ቤት ቅጥር ግቢ ዙሪያ በመቀመጥ የሚያካሂዱት ተቃውሞ ማክሰኞ ዕለትም ቀጥሎ ውሏል። የጸጥታ ኃይሎች ሰልፉን ለመበተን በወሰዱት እርምጃ 7 ሰዎች የተገደሉ ሲሆን ከነዚህ ውስጥ አንደኛው ከሰልፈኞቹ ጋር አብሮ የነበረ የመከላከያ ሰራዊት አባል እንደሆነም ታውቋል። ከቅዳሜ ጀምሮ በተካሄደው የተቃውሞ ሰልፍ የተገደሉ ሰዎች ቁጥር 15 ደርሷል። ሰኞ የተቃውሞ ሰልፉን የሚያስተባብረው የሱዳን ፕሮፌሽናል አሶሲኤሽን የወታደሩ ክፍል የህዝቡን ተቃውሞ እንዲቀላቀል ጥሪ ያቀረበ መሆኑን እንዲሁም ስለ ሽግግር መንግስቱ ጉዳይ ከወታደሩ ጋር ለመነጋገር የሚፈልግ መሆኑንም ገልጿል። ሁኔታውን እንዴት መቆጣጠር እንደሚቻል በሚመለከት በመንግስት በወታደራዊ ባለስልጣኖች በኩል ክፍፍል መፈጠሩም ይነገራል። ተቃዋሚዎቹ እያካሄዱት ያለውን ተቃውሞ ወታደሮች የተቀላቀሏቸው መሆኑን እየታየ ሲሆን በዛሬው ቀን የጸጥታ ኃይሎች በተቃዋሚዎች ላይ የሚያካሂዱትን ጥቃቶች ሲከላከሉ ታይተዋል። በአንድ አካባቢ የመከላከያ ሚኒስቴርን ህንጻ የሚጠብቁ ወታደሮች ሰልፉን ለመበተን በመጡት ፖሊሶች ላይ ተኩስ ከፍተው ያባረሯቸው መሆኑም ተነግሯል። ይህ በሱዳን ወታደራዊ ተቋምና በጸጥታ ኃይሎች መካከል የተፈጠረው ልዩነት አዲስ ክስተት ሲሆን ምናልባትም የበሽር አገዛዝን እድሜ አስመልክቶ ወሳኝ ሊሆን ይችላል የሚል ግምት የሚሰጡ አልጠፉም። ለዛሬ ያልናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
የማክሰኞ ሚያዚያ 1 ቀን 2019 ዓ.ም ተመረጠ የፍኖተ ዴሞክራሲ ሀተታ። የማያድግ ልጅ ባራስ ቤቱ ዳንኪራ ይመታል። ገና ከጧቱ ግልጽ ሆኖ የነበረው ከቀን ወደ ቀን ይበልጥ እየታወቀ ተደናግረው የነበሩ አቅራቸውን እያገኙ መምጣታቸው ጋር ሆኗል። አሜሪካ ባገራችን ላይ ያመጣብን ያው ዘረኛ የሆኑ ኢትዮጵያን ሊያፈርሱ የተማማሉ ጸረ ህዝብ ቡችሎቹን ነው። እነዚህንም ሻቢያ እንዲያግዛቸው ተደርጎና ሳውዲና ኤምሬትስ ገንዘብ ሰጪ ሆነው በሰፊ ፕሮፓጋንዳ ዘመቻ የዜጎችንም ቀልብ ሰባውና አፈዛ ደንገዝን ረሽተው አጥፊ የሆኑትን ሹሞች አልሚ ለውጥ አምጪ ብሎ እንዲቀበል ተደረገ። በጌዲዮ በቡራዩ በሻሸመኔ በደምቢዶሎ በድሬዳዋና ሰሞኑንም በአጣዬ ሰሜን ሸዋ እየደረሰ ያለው ነው የሹሞቹ ዋና ተልእኮና ገጽታ። ጸረዝብነትና በተለይም ለአመታት እና ኦነግ ሊያጠፉት ሲመኙ የቆዩትን የአማራ ህዝብ ማጥፋት ይህ ስናጋልጠው የቆየ ነው ሀቅ ነው። ይህን ያልንበት ምክንያት ጥንቆላ ተመረን ሳይሆን አንደኛ ሴራው ሲጎነጎን ጀምሮ ሚስጥሩን በማወቃችን፣ ሁለተኛ ሹሞቹ ለወያኔ ሲያገለግሉ የቆዩ ዘረኞችና ጸረ አማራ መሆናቸውን ስለምናውቅ፣ ሶስተኛ ከኢትዮጵያ መገንጠል ነው ዓላማ ያሉትን ጽንፈኞች ምንም አቋም ሳይቀይሩ ተለማምጠው ማስገባታቸው፣ አምስተኛ የመጣነው የነበረው ልናስቀጥል ነው ብለው የህዝብን የሽግግር መንግስት ፍላጎት ሲጻረሩ፣ ስድስተኛ ወያኔ ነበሩና ከወያኔ ጋር ሲሞዳሞዱ፣ ሰባተኛ በጸረ አማራ ጸረ ህዝብ ጸረ ኢትዮጵያ እርምጃዎች ሲሰማሩ ነው። የኢትዮጵያን ሰንደቅ ዓላማ በኦነግ ባንዲራ ሲተኩም ስናያቸው ነው። በዲስኩር ጋጋታና በተራ ነጭ ውሸት ህዝብን ሊያደናግሩና ሊያዘናጉ ቢጥሩም ስግብግብና ችኩል በመሆናቸው ገና በአመታቸው ማንነታቸውን ቁልጭ አድርገው ማጋለጣቸው ይኸው ሊታይ ይችላል። ሁሉን ግዛት ከኛ ከመለታቸው ባሻገር ኢትዮጵያ ሚሊዮን ዜጋ ያስጠቁና ያጠቁ የግንጠላና ጥላቻ አባውራዎችን ግን ለቀው በሏቸው በሚል ጥላቻ ይኸው ህዝብን እያስፈጁ ናቸው። መከላከያ የሚሉት ጦር ራሱ ለጽንፈኞቹ መሳሪያና ስልጣና እንዲሁም የጦር ሰፈር እየሰጠ እንደሆነ ሁላችንም አውቀናል። ከንስሳ ሊፈረጁ የሚገባቸው ንጹሁን ህዝብ ሲገሉ በዝምታ የሚያዩ ጦር ለምን ወገን ተገደለ ብለው ሰላማዊ ሰልፍ የሚያካሂዱትን ግን እንደሚያጠቃ ይኸው እንደገና በደብረ ብርሃን አይተነዋል። የፊንፊኔ ሴራ በሹሞቹ በራሳቸው የተጠነሰሰ ለመሆኑ ሊክዱ ሊያጭበረብሩ አልቻሉም። ባጭሩ በስልጣን ላይ ያሉት የህዝብና አገር ጠላት መሆናቸውን ማወቅ መቀበልና ልንታገላቸውና ልንጥላቸውም ይገባናል ማለት ነው። የመንግሥት ሥልጣን ባለቤት በመሆናቸው መንጋዎቹን ሊያስታጥቁና ጦር የተባለውንም ሊያሰማሩብን መቻላቸውንም ተገንዝበን አሁንም ዛሬም ሹሞቹን ስንማጠን መታየት ሳይሆን ባለን አቅም ሁሉ ልንጥላቸው ልናስወግዳቸው ስንታገል መታየት አለብን። ከወላጆቻችን ከአርበኞቻችን የወረስነውን ኢትዮጵያዊነትና ኢትዮጵያ ሲጠቃ አንገት ደፍቶ እጅ አጣጥፎ ዋይ ዋይታን ማሰማት ከቶም ከኛ መጠበቅ የለበትም። ይህን ጸረ አገር መንጋ ከላይ እስከታች ከናጋሮቹም ጭምር በትግል እሳት ለብልበን ልናወድም መነሳት አለብን። ናብዲሳጋን፣ ገረሱ ዱኪን፣ ጃጋማ ኬርዶና ሌሎች ሚሊዮኖች ኦሮሞ ኢትዮጵያውያን ባወቅንበት እነዚህን የታሪክ አሳላዎችና የባዕድ ባሪያዎች ጆሮም ጊዜም ልንሰጣቸው መጠበቅ የለበትም። ወያኔ የባንዳ ባንዳ ነው ስንል ወያኔና የትግራይን ህዝብ ባንድ ደምረን ለማውገዝ ቃጥቶንም እንዳልነበረው ሁሉ ዛሬም እነዚህ ህዝብ አሰዳቢዎችና ወሮበሎች የከበረውን የኦሮሞ ህዝብ ስም ሊያጎድፉ የሚችሉ አይደሉም። ሹሞቹም ገንጣዮቹም ባለሜንጫዎቹም ቤተክርስቲያን አቃጣዮቹም የኦሮሞን ህዝብ አይወክሉም። ባጣይ ወንጀላቸውን አቁሙ ያላቸውን ኦሮሞ ወገን መረሸናቸው ማንነታቸውን በበቂ ያጋልጣል። በብሔረሰብና በሃይማኖት ሊከፋፍሉን እየጣሩ ያሉት ሹሞች ስራቸውን እየሰሩና እያሰሩ ገልበጥ ብለው አላየንም አልሰማንም ሽንገላ በኩንታል ቢያሰሙ ከእንግዲህ የሚያምናቸው ካለ ውጉስ ከማሪዎስ ይሁን የምንለው ነው። በአዲስ አበባ ካንድ ብሔር የተውጣጣ ጦር ለምን እንደሚያሰፍሩብን ሳናውቀም አልቀረንም። ስለዚህ ጉደቢዘን ኢላማችን የሹሞቹ አገዛዝ ላይ መሆን አለበት። ሹሙ የሲፈጸም ያ ሲደረግ አልነበርኩም አልሰማሁም ዘዴውን ካለቃው ከኢሳይያስ የተማረው ነው። ሱዳኖች ፈርዖን የሚል ቅጽል ስም አውጥተውለት የነበረው የሻቢያ መሪ ጓደኞቹን አስሮ ሊገድል ሲወስን ያዟቸው ብሎ ከሜዳ ወጥቶ በውጭ ጓዝ ነበር። እነገሌ ለምን ታሰሩ ሲባል እስቲ እጠይቃለሁ አልነበርኩም አላወቅኩም ማለት ልምዱ ነበር። ሹሙ ሲሸነግል የሹሙ ጓደኛ ጸያፍ ስራውን ያስፈጽምና ሁለቱም በጋራ ይክዳሉ። አለም ሹሞቹ ፈቃድና ድጋፍ ኦነግ በህዝብ ላይ እንዲህ ሊጨፍር ድፍረትን ባላገኘም ነበር። ብልጠት መሆኑ ነው ግን ተነቅቶባቸዋል ማለት እንችላለን። አማራውን ህዝብ ለመፍጨት በኦሮሚያ ስም ህዝብን አጥቅቶና አፈናቅሎ ጌዲዮ ኬኛ፣ ወሎ ኬኛ ወዘተ ብሎ ለመስፋፋት ያወጣው እቅድ የጋራቸው ነው። የኦነግ ብቻ ሳይሆን የሹሞቹም ቀጣሪያቸው ጌታቸው እኮ ኦህዴድ ፋቅ ሲያደርጉት ኦነግ ይወጣል ይገኛል ብሏቸው ነበር። ከባለቤቱ በላይ ያወቀ ቡዳ ነው እንበል። ከዚህ ሁሉ ጀርባም ወያኔ እንዳለ የኦነግን ባንዲራ ሲያውለበልብ የታየው ስብሐት ነጋ ነግሮን ነበር ማለትም እንችላለን። በዚያው መንፈስ ደግሞ ባለቤቱ ያቀለለውን አሞሌ ባለዳ አይቀበለውም ተብሏል። ህዝብ ተገዥና ተጎንባሽ ከሆነ ቢናቅና ቢረገጥ በራሱ ላይ ያመጣው ነው ሊባልበት ይችላል። ሹሞቹ በኢትዮጵያ ላይ የመጡ ጠላቶች ናቸው፣ ትግል አደናቃፊዎች ናቸው። እየሰበሰቡ ያሉት ጸረ ኢትዮጵያ ኃይሎችን ነውና ትግላችን ይቀጥል ስንል ስንቶቹ በግልባጭ እኛን አውግዘው ከሹሞቹ ጫማ ስር መውደቃቸው በአደባባይ የታየ ነው። ጫማ ሳሙስ እንላቸው ቀረ ሊላቸው የሚዳብት ባንዳዎች ሁሉ ተሳስተን ነበር በማለት ፈንታ ባፈርቁ አይመልሰኝ አሁንም የሹሞቹና የጸረ ኢትዮጵያዋን ገዛዝ አጋርና ደጋፊ እንደሆኑ አሉ። በጸረ ህዝቦቹ ስር ለምርጫ እንዘጋጃለን ብለው ህዝብን የካዱት ሁሉ ዛሬ ህዝብን ሹሞቹና ኦነግ ሲፈጁ ትንፍሽም ለማለት ድፍረትም አላገኙም። ህዝብ ሊያወግዛቸው የሚገባ ነው። ሹሞቹን የሚያዳንቁት ላይም አቋማቸው ጸረ ህዝብ ነውና ማዕቀብ በሰፊው መደረግ አለበት። የጸረ ህዝቦቹን የምርጫ ዝግጅት በማዕቀብና በትግል ውድቅ ማድረግም ያስፈልጋል። በሹሞቹ ጸረ አማራ ዘመቻ ተካፋይ የሆኑትም ህዝባዊ ቁጣ እንደመጣባቸው እንዲያውቁት ማድረግ ያስፈልጋል። መንጌ መሌ ብለው ያስጠቁን ያዋረዱን ዛሬ መሰሎች ሊኖራቸው መፍቀድ የለብንም። በመሆኑም ጥቃት የደረሰበት የኢትዮጵያ ህዝብ ሁሉ በጋራ ተነስቶ ታጥቀው ብናልና ታጥቆም ከቡከኖቹ መሳሪያ መንጠቅም ይቻላል ልንቋቋማቸው የግድ ነው። ሲጨርሱን ዝም ብለን ልናይ አንችልም። አገር ሲያጠፉ ዝም ብለን አገር ልናጣ አንፈቅድም። የቁርጥ ቀን ሲመጣ የሽሽት አባወራዎች እንደሚሆኑ እያወቅን ጦርነት እንሰራባቸዋለን ሊሉን ሲነሱ ማስቆምም ይገባናል። ተደራጁ፣ ታጠቁ፣ ታገሉ፣ አሾክሾኪውን መንጥሩ፣ አርቁ። ጦርነት ከፍተውብናልና ጭራቆች ይውደሙ፣ ዘረኞች ይትነኑ ብለን ኢትዮጵያዊነትን አንግበን እንታገላቸው። ሰላም ፍቅር ይስፈን በሚል ሊያስተኙን መነሳታቸው ግልጽ ሆኗል። ሰላም የለም። የሰሞኑ የሰሜን ሸዋ ህዝብ ግድያ ገና በአዲስ አበባም ይደገማል ብለን መጠበቅ ይገባናል። በመካከላችን እየተሽለቆለቁ አዛኝ ቅቢያንጓች መስለው ህዝብን ከህዝብ ሊያጣሉና ሊያጋድሉ እየሞከሩ ያሉትንም አንቀረን እንስፋቸው። ህዝብ ከህዝብ አይጣላም እንበላቸው። ስራቸው ለማንም የሚፈይድ ባለመሆኑ እናብርባቸውና ወደ ትቢያ እንጣላቸው። ሌላ መንገድ የለም። ህብረታችን ከብረት ይጠንክር። እንደራጅ፣ ሁለገብ ትግላችን ተጧጡፎ ይቀጥል። ያባ ያለው መልእክት ይህ ነው። ኢትዮጵያ ያላት መልእክት ይህ ብቻ ነው። ኢህአዴግ ይውደም፣ ዘረኝነት ይውደም።
Oh, my God. ይልቅ በአመት ክረምት የለብንም መርገም ምንጩ ያልታወቀ አንዳች ብርቱ ቁጣ ግብሩ ያልተከፈለ ያድባር ያውጋር ጣጣ በዘመን መባቻ በአባቶች ምርቃት ደግኛው ሳይገባ ግምኛው ሳይወጣ ግና ለምንድን ነው ጎጃ ተዋጥልስ በክፉ ቀነጣ ትውልድ በትውልድ ራስ አቀርቅሮ የሚጫን ባርምሞ ጭጭታ ከአንገቱ ዛዝላ የሚያናጥር ቋጠኝ አለት ከትከሻው ሲወራው ጨፍበት በጨካኞች ስንዝር አኮርባጅ ከጀርባው እህል ውሃ ውሬት ድፍድፍ የእንቆቆ ሁሌ ክንብንቡ የአፈቱ ከፋኝ የውርደት ጥብቆ ይኸው በቀናት መጅ ዕድሜ በቁም ሲዳስ በጊዜ ለመወፍጮ ግማሽ መተ አመቱ መሰንበት ሲረገም በጊዜ ቁርንጮ በኢትዮጵያ ምድር ዘመን ከዘመነ ትውልድ ከመከነ ከአንዱ ቅዠት ሲያመልጥ በሌላ ቅብዥርዥር ማልዶ እየባነነ ታሪክ ስትኮሰምን እውነት ሲሸናባት ሕግን ሲገሉባት ፍትህን ሲሰፉባት በአደባባይ ዘራፍ ጸያፉን ተዳፍረው ከቶ እየፎከሩ ሞትን በሚያስመርጥ የምድር ሲኦል ፍዳ ገላ እየቀቀሉ ቄራ መስርተዋል ሰዎች የሚያርዱበት በንጹሃን እንባ በደም ይራጩበት በጥብ የተፈጠቀው ግብረ ገብነትን ርኅራኄን አርደው ምን ይሉኝን ቀብረው ከታሪክ አላቀው በወግ ማዕረግ እርቃን ዝቅዝቅ ከሰቀሉት ከአንዲት ጥግ አቁመው መለመላ ግንዱን ክብሩን ከደፈሩት የሰው ልጅ የዚያኔ ፍጹም ምንም ነው ከቶ ምንም ምንም ከበድን አይሻል እንኳንስ የሩቁን ነገን የማያልም እናም ተፈራርቀው በእውቀት አደደመው በእምነት አደንክየው ደርግና ወያኔ የዘመን ፍልፈሎች በእርዳ ተራዳ ትልቅ ዝሆን ጣሉ ወርቅ አልማዟን ገፈው ዜጎቿን ረፍርፈው ኢትዮጵያን ገደሉ የፊተኛው ወርቆ በውርቀቱ የተሉት ጣያየም ጭራቆች የኋለኞቹ አሉ ካልጠፍፈው ቁስል ቅርፊቱን ገሽልጠው እዥ መግሉን የሚልሱ ደሙን የሚጠቡ የስቃይ ጠቢባን በሕይወት ማገዶ ፍጅት የሚያሰሙ ሞት የሚያደልቡ እብሪትና ብረት ጥበትና ክረት ሕግ ሆነው በይፋ ግፍ በደል ተጭኖት በምሬት ንብርብር ሰው አንገት ሲደፋ ጀግና ወጥቶ ሲቀር በደሙ ረፍርፎ አደናቅፎ ተፈፋ ሰላሁ ነቃሁ ባዩ እግር ስር ሲደፋ እንጀራውን ብሎ አእምሮ ፊት መሪ ጠረፍ ሲያጠራምስ ኬንዳል ቀል የሚል ወጣት አስከትሎ አገር አገር ነቅሎ ሃይባይ ሲያጣቀየው ተስፋ ቆርጦ ተስፋ ምን ነው ሳት አያዘንብ የኢትዮጵያ ሰማይ ቀላጭ ድኝ አይተፋ ምነው አይቆጣ ተበዳ ሲካስ ግፍን ባመጽ ሽሮ እያስገመገመ በታመቀ ትንፋሽ አደባባይ ውሎ በቃኝ ሳከተኝ ሲል በምሬት አንክሮ ቃል እያወረደ ከርቀት የሚፋጅ ነዲድ ቡላድ ጭሮ ችቦ አርጎ ያነደው የምድር ኩነኔውን ስርዓት አንበልብሎ ምን ተርፎታል ለህዝብ ኢትዮጵያን እንዳይል ያንን ዘርፈውታል በዞር ጎሳ ሽንሽን በቋንቋ ለይተው አጥረው በጎጥ ክልል ወርቅ አልማዟን ገፈው በቁም ግጠውታል በኩልነት ሽፋን ጥቂቶች አጥተዋል ኑሮ እንዳጓጓው ጎጆ ምናቀርቷል ከቤቱ ገመና ሲሳይ ማድርቋል ጥቂቶች ሰርተዋል በብዙሃን ቁስል እጦት ድህነትን እዦህ ጠቅጥቀዋል ወግ ባህል ታሪኩ ስንቱ ረመጥ ጎመዝ ወጥቶ ያደረለት እንዲያ የጀገነለት በአድዋ በማይጨው በስንቱ ጦር ጎራ ፍጥረት ትንስ ኪለው ጀብድ ያስቆጠረበት በጠራራ ፀሐይ ልጆቹን ገብሮ መራ የቀረበት የምኩራቡን ኮከብ ንጣነት ጸዳሉን ወግ ማረግ ተነጥቆ ህላዩ ስር አጥቶ አግጥቶ ይታያል መድረሱ ለቆ የህልውናው ስር ባላገርነቱ ካቡ ተሰንጥቆ በቀያት ድር መሃል ዘንቦሮ ሲወድቅ በቅጥፈት እየነቃ ሐቁን የተበላ ሳይቆምር በይፋ ባላገር በሲቃ ራገር ተናለች ኢትዮጵያና ዓለም ባይናችን ብለን ጫፍ አየናት ስታዘም ስታዘም ስትዘም ብሎ ፍጥራራ ለናድናት በደም በአንድነት እናድም የጭንቋ ዋላጆች ከዘመን ዘመን ሰልተው ይረቀቁ በእናት አገር ዜማ አገር በማስተኛት ስልት የተራቀቁ ፍትህ ነጻነትን በእኩልነት ሚዛን ዲሞክራሲያ መብትን ስልጣንን ለአገሬው በሚያደርግ ሁኔታ መሰረቱን በአዲስ እንደመውቀር ፈንታ ቀለም ቅብ ይዘዋል በቀን በሌሊቱ በፍቅር አምላክ ስም ጅል እያስገዘቱ ወንጀለኛን አቅፈው ገንጣዎችን አዝለው ከካሃዲዎች ጋር ውለው ያነጋሉ በአንድ እየዶለቱ ነባሩን ሊያዘልቁ መጪውን ሊያግቱ ምንድነው ጥገና መስመር ባለየበት ያውም በጉንጭ አልፋ በአፍ ዳማከሴ ጉንፋንን አባብሎ ለቀርሳን ማስተኛ ኢትዮጵያ ተንጋዳ ከታሪክ ገደል ላይ የሞቱላ ቀርተው በማር ምላስ ሽቃይ ግዳዎቿ በሰልፍ የሚራቆቱበት አስቆጥረው ግዳይ ገንጣይ ገፋሪ አፍገንጣይ ሰርገኛ ግራፊው ጠበቃ ገዳይ መሃል ዳኛ ተንታኙም ማዝማሪ ሌባው ጋዜጠኛ ሰማያዊ ልብሱ የኢሰፋ ሎሌ የበታኞቹ ልቅ ሊቅ ከተበታኝ አንጃ የማሌሊት ካድሬ ይሉናል ባንክሮ ባንድያ ጋፍሩ ምእመናን ሁሉ ትላንትን በመርሳት ተክታችሁ ጸልዩ እስኪሟላ ድረስ በወያኔ ድሳት የሚያሻችሁ ሁሉ አመፅን ጥላችሁ በህጋችን ጸገግ በሰላም ታገሉ ሰኒ ጆሮ ሲያገኝ የሞኝ ባገኝ ጥብቀት ቀላባ እያነግታል የተረጋጭ ቡዱ ዝና ትጥቁን ትቶ ደጅ ሞት ያዘንባል መብት እስከሚከበር እንዳሻኝ በአይነት ደጁን እስኪሞላ ባላገር ምኑ ነው መፈታት መረታት ደም ከሚያስቀርለት ከአመፁ ሌላ ወገን የኢትዮጵያ ልጅ እንቢበል ባላገር ምረር ባመፅ ክረር ከቶ ምን ብታለም ከቶ ምን ብትሻ ወያኔ ከሚሉት አገር ከገደለ በዘር ቋንቋ ልምሻ 28 ዓመት ካታከተ መካን ያገዛዝ በቅሎ ተወልዶ አታየውም ዲሞክራሲን ቡጣው ሰላም አጎንቁሎ ቋንቋ ሳትል ወይዘር አንድ አላማ ቋጥሮህ አንድ ህዝብ ባንድ አገር ይልቅ በትግል ምረር ምረር ባመፅ ክረር ምታዝ ምዳኝበት ስርዓት ሲፈጠር በአይን እስከሚጠልቅ የአዲስ ንጋት ጨረር ጠንክር ደርጅ በርታ ይልቅ በትግል ምረር ምረር ባመፅ ክረር ምረር ባመፅ ክረር
ማን ያውራ የነበረ ክፍል የኢትዮጵያ ህዝብ ተባብሮና ቆርጦ ለትግል ከተነሳ ሀያልና አቸናፊ መሆኑን ለዓለም ሁሉ ግልጽ ያደረገበት አንዱ ጊዜ በየካቲት 66 ነው ከ41 ዓመት በፊት መሆኑ ነው በዚያን ጊዜ ኢትዮጵያን ቀስፎና አላሳድግ ብሎ የያዘ ኋላ ቀርና በአጼ የሚመራ ስርዓት ነበረ የስራት የማይደፈር የማይነካ መስሎ ለንጉሱ የስልጣን ማጠየቂያ ሲዩመ እግዚአብሔር የተባለውን ለብሶና በአጼው ምን አጠፋ ህዝብ ጠግቦ እንጂ ባይ ባለሟሎች ታጅቦ ዘላለማዊነት ቃጥቶት ነበር ንጉሱ የለውጥን ጥሪ ደውል መስማት አቅቷቸው የተሞከሩባቸውን መፈንቅለ መንግስቶች ቢቋቋሙ በየካቲት ያስገመገመ የመጣውን የለውጥ ጎርፍ ግን ሊረዱትም ሆነ ያመልጡት አልቻሉም። የካቲት 66 በኢትዮጵያ ህዝብ ታሪክ ከፍተኛ ቦታ የያዘ የአብዮት ክስተት ነው። ያፓና የካቲት 66 የማይነጣጠሉ ናቸውና አብዮቱን አመጣብን ብለው ለሚከሱት መልሱ እንዴታ እንጂ አጥፍቻለሁ አይደለም። የካቲት አብዮት ለኢሃፓና ለሌሎች አንድ አይነት ትርጉምና አንድምታ የለውም። ኢሃፓና የካቲት 66 ሳይነጣጠሉ የሚቀርቡ የታሪካችን አካል የሆኑትም በትግል እንጂ በሌላ አይደለም። በየካቲት 66 የፈነዳው የህዝብ አመጽ ለአመታት ቦግ እልም ቦግ እያለ ሲካሄድ የነበረው የጭቁኑ ህዝብ ትግል ውጤት ነው። የላብ አደሩ በጎጃም በባሌ ወዘተ የነበረው የገባሩ አመጽ የተማሪውና ምሁሩ ቆራጥ ትግል ወዘተ ተጠራቅሞና በፈሰሰ የሰማት ደም ኃይልን አግኝቶ የካቲት 66 አመጽን ወለደ። ያንንም እንዳሆኖቹ የጠገበና ጉም ልጨብጥ ያለ ህሊና ቢስ ገዢ መደብ ነበር። አርሶ አደሩ ለጭሰኝነት ተዳርጎ ሰፊው ህዝብ እየተበዘበዘና ለድህነት ተሰጥቶ የአገር ሉዓላዊነት ተደፍሮ በሃይማኖትና በብሔረሰብ የተነሳ ልዩነት ሰፍኖ ነበርና ማለትም በደልና ጭቆና ነበርና የህዝብ አመጽ መቀስቀሱ አልቀረም። ተማሪዎች ያስተማራቸውን ህዝብ ብሶት ሰምተው ለውጥ ይምጣ ብለው ተነሱ እንጂ አገር ሰላም ህዝብ ስደተኛ ሆኖ ባለበት ሁኔታ ያኔ ይባል እንደነበረው እንቁላልና ቲማቲም በልተው ጠግበው ወይም ብስኩትና ወይን ይሰጧቸው የነበሩት አጼ ላይ በባድ ቀስቃሾች ተገፋፍተው ተነስተው አልነበረም። ኢትዮጵያ ሀገራችን እንድታድግ እንድትበለጽግ የሚፈልግ ሀገር ወዳድ ዜጋ ሁሉ መብትና ዴሞክራሲን የሚሻ ሁሉ ከአጼው ፍራት ጋር መጋጨቱ የግድ ነበር። ዛሬ በአደባባይ የአጼውን ምስል ሰቅለው ኃይሌ ኃይሌ ባዮች የሥራቱ ሰለባ ስላልነበሩ አሌ እንደሚሉን ብናውቅም ሐቁ ግን የአጼው ፍራት የበሰበሰና መወገድም የነበረበት መሆኑን ነው። የካቲት 66 በራሱ ላይ ያመጣው ፍራቱ ራሱ እንጂ ሌላ አይደለም። የካቲት 66 ለኢሃፓ የመርህና እምነቶቹ ምስክር ሆኖለታል። ጭቁኑ ህዝብ ከተባበረ የታጠቀን ኃይል ያሸንፍ እንደሚችል የነበረውን እምነት አረጋግጦለታል። ተማሪ አስተማሪ፣ ታክሲ ነጂ ነጋዴ፣ ጭቁኑ ሴቶች፣ የቢሮ ሰራተኞችና ወታደሮች ሁሉም በሂደት አብረው ህዝባዊ አመጽ በማካሄዳቸው ግባቸውን አግኝተዋል። ዛሬ ስለ ህዝባዊ አመጽ ያወሩ ግን እስርና ሞት ባይኖር አመጹ ባልከፋ ባዮች በበዙበት የነን የካቲት 66 ትምህርት ዳግም ማጤን የግድ ነው። አብዮቱ አብዮት የሆነውና ድልንም ያገኘው በመስዋዕትነት ነው። ብዙ ህይወት ጠፍቶ ለትግሉ ተገብሮ ነው። የካቲት አብዮት የኔ ቢጠው ጭቁኑ ሁሉ መድረኩ የእኔ ያለበት ስለነበር የትግል ማዕከል የጉባኤም ወይም የፓርላማ አዳራሽ ሳይሆን ባቡር መንገዱ ሼራተን ሂልተን ሳይሆን መርካቶ ነገሌ ነበር። ታሪክ ሰሪውና ተራ የተባለው ዜጋ ማንነቱን ያሳየበት ታሪካዊ ወቅት ነበር። ትግሉን በመጨረሻ የታጠቀ ኃይል ቢያደናቅፈውም በሂደት ወቅት ፍሬን ያዝ ሊሉትና ሊያቆሙት የጣሩትንም ደግሞ እያሳፈረ ዛቻና ግድያ ሳይገታው ወደፊት ገስግሷል። ለነበረው ስርዓት ተጠቃሚዎችና ሎሌዎች የካቲት 66 ተራማጁ ወጣት ያመጣው ዱብዳና መርገም ነበር። ስለዚህም ሲረግሙትና በዚያው መሰረት ተጠያቂ የሚሉትን ኢሃፓንም ሲያወግዙ ቆይተዋል። ለጠባቦችና ገንጣዮችም የካቲት አብዮት የህዝብን አንድነት የገለጠና በገቢር ያሳየ ህዝብ በአንድነት አይኖርም ያሉትን ያሳፈረ ጸረ ጠባብ ክስተት ነበረና ዛሬ ለይስሙና ቢያውዱስትም ይዘቱና መልእክቱን ግን ተቃውመው ይገኛሉ። የታጠቀ ገዢ መደብ በህዝብ አይሸነፍም ያሉና የጭቁኖችን ትግል የናቁም አፍረዋል። ህዝብ የሚያታግለው ካገኘ አብረውት ሞትን የሚደፍሩ ጀግኖች ካሉ የማይገረሰስ የተባለውን ሁሉ ገርስሶ ሊጥል እንደሚችል አሳይቷል። በዚሁ መሰረት ደግሞ ህዝብ በሚገባ ካልተደራጀ ብቁ መሪ ድርጅት ከሌለው ድሉን ማስከበሪያ ላይል ከሌለው ድሉን ሊነጠቅ እንደሚችልም ታይቷል። የሰራተኛው ህዝብ የትግል መሳሪያ የሆነውን የሥራ ማቆም አድማ ተማሪውም ታክሲ ነጂውም የቢሮ ሰራተኛውም የአየር መንገዱም የባቡር የትራንስፖርቱም ሰራተኛ ወዘተ ሁሉም ከተጠቀመበትና በተለይም ጠቅላላ የሥራ ማቆም አድማ ከተደረገ መንግስት ተብየን ማንኮታኮት እንደሚቻል ተረጋግጧል። ሁሉም በየፊናው ወይም ዛሬ ወያናዊ መዝገ ፖለቲካ በጫነብን ፈሊጥ በየክልሉ ተወስኖ የራሱን ብሶት ብቻ እየሰማ ከበረሰበ ሌላ የቀሪው ጉዳይ አያገባኝም እያለ ተነጣጥሎና ተለያይቶ ለገዢዎች አመቻችቶ የታገለ ሳይሆን አንዱ የሌላውን ጥያቄ እየረገፈ በጋራ በኢትዮጵያዊነት በእስልምና ሃይማኖቶች ተከታዮች ሰልፍ ላይ ክርስቲያኑም እየተገኘ የሴቱንም ሰልፍ ወንዱ እየደገፈ ያስተማሪንም ጥያቄ ተማሪውና ሌላውም እያስተጋባ የሰራተኞችን አድማ ሁሉም እያጀበ ወዘተ በጋራ ታግሎ ፍሬን አግኝቷል። በአሁኑ ጊዜ አዲሱ ትውልድ በተለይም ወጣቱ ለካቲት አብዮት ባዳ ነው። ስልጣን ያዘው ደርግ እንኳን ከወደቀ 24ኛ ዓመት እነሆ የመጣ ነው። ለዚህ ነው የአብዮቱን ታሪክ የሚበርዙ ዛሬ ፈልቷልና የዛን ታሪካዊ የህዝብ ትግል ይዘትና ዓላማ ለአዲሱ ትውልድ ማስተማር ማሳወቅ ግዴታችን መሆን ያለበት። ዛሬ ድርጅቶች እንደ አሽን ፈልተዋል። ከተከለከሉት በስተቀር ብዙዎቹም ህጋዊ ተብለው በይፋ እየተንቀሳቀሱ ነው። ሀገሪቷ ደግሞ ወደ ባሰ መከራና ስቃይ ወረደችና በተሻለ ሁኔታ ላይ አትገኝም። ህዝብ ተበደልኩ ብሎ ዛሬም ይጮሃል። ታዲያ የህዝባዊ አመጽ ደዝባው ለምን ጠፋፋ ብለው ለሚጠይቁ አንደኛው መልስ የሚሆነው ወደ ኋላ መለስ ብሎ የካቲትን አብዮት ይዘትና ሂደት መመርመር ይሆናል። የተባዘኑና ባለነፍጥ ገዢዎች ነበሩ አሉ። የከፋ ጭቆና ነበር አለም። ያውም ዛሬ ብሶ ሀገር ራሷ ለቅርጫ ቀርባለች። ድርጅቶች ያኔ ገና ብቅ ማለት ጀማሪና ህቡ ነበሩ። ዛሬ ድርጅት በስቷል፣ በይፋ ይንቀሳቀሳል። ታዲያ ዛሬ ምን ነው ህዝባዊ አብዮት እውን አልሆን አለ ለሚለው ጥያቄ ያው ምላሽ ለመስጠት የታሪኩ ተመክሮ ጠቀሜታ አለው። ለባዕዱ ችግር ፈጣሪነት ከሆነ ያኔም ነበርና በቂ ሽፋን ሊሆን አይችልም። ማን አይነት ድርጅት፣ ምን አይነት የትግል መሪዎች፣ ምን አይነት ትግል የሚሉትም መመለስ ሊኖርባቸው ነው። የካቲት 66 በተአምር የተወለደ ሳይሆን የአመታት ትግል ድምር ውጤት መሆኑን አለመርሳት ያስፈልጋል። በዚሁ ትግል የነበሩና የተሳተፉት ግንባር ወይም ክፍሎች ደግሞ የህዝብን መንፈስ ከሚገድሉ ወንን ከሚያቀጭጩና ቀቢጠ ተስፋን የበላይነት ከሚሰጡት ጋር ሁሉ ታግሎ በማቸነፍ ድፍረትን ተላብሶ ይቻላልን መፈክሩ አድርጎ ትግል የማያፈርሰው የጭቆና ግንብ የለም በማለትና በህዝብ ታሪክ ሰሪነት ሙሉ በሙሉ በማመን የታገሉ ነበሩ። ሹመቱን ስጡኝ ትግሉን ግን ለሌላ የሚሉ አልነበሩም። ገዥውን ክፍል ወይም መንግስት ተብየውን የሚፈሩ አልነበሩም። ይህ ድፍረትና ጀግነት ከታሪካችንም ሊገኝ የሚችል ቢሆንም እምነት መኖሩ ደግሞ ወሳኝ ነው። ዛሬ ያወቁ መስሏቸው ራይ አያሻም፣ የፖለቲካ ሪዮት መኖሩ አይጠቅምም ወዘተ የሚሉ አዋቂ ነን ባዮች ቢበዙ የትግል ግብ ለማወቅ ብቻ ሳይሆን ለትግል የሚያሻውን ድፍረት ወንና ጽናት ለመያዝም ራይ የፖለቲካ እምነት አንቀሳቃሽ ሪዮት መኖሩ የግድ ነው። ይህን በተመለከተ በ1982 የወጣው ዲሞክራሲያ ቅጽ 16 ቁጥር 2 ያሰፈረውን መጥቀስ ቦታው ነው። በጥንታዊ ስልጣኔዋ በነጻነት አምድነቷ አሻቅበው የሚያዩዋት የሚኮሩባት ተገን ወገን የምትሆን ሀገር መሆኗ ቀርቶ የመጨረሻይቱ ኋላ ቀር ነዳይ ምስኪንና ምጽዋተኛ የሁከት መናኸሪያ የእድገት መቀበሪያ ሆና ቁልቁል በአጽኖና አይንን ሰብሮ ስለሚመለከቷት ትቢያ ላይ ስለወደቀች ሀገር ቁጭት ለሚሰማው ኢትዮጵያዊ ሁሉ የጓዳውን ጣጣ ፈንጣጣ የግሉን አንጃ ግራንጃ ወደ ዳር ትቶ ትቢያዋን አራክፎ ርስቷን ከልቶ በትር ምርኩስ ሆኖ በእግሯ ተደላላ እንድትቆም አድርጎ ሀገር አለሻ ለማለት መብቃት የቀረበለት ቁልጭ ያለ የሞት ሽረት ጥያቄ ነው። ከዚሁ ሀገርን እንደ ሀገር ከማቆም ጥያቄ ጋር አብሮ መመለስ ያለበት ይህችው ሀገር ቆማስ ወዴት ነው? በምንድን ነው የምትራመደው የሚለው ጭምር ነው። ኢትዮጵያ ጤና እንድትገዛ ዋሳቷ ህይወት አግኝተው እንዲነዝሩ እጆቿን ወደ ጥበብ አድማስ እንድትዘረጋ ያለ መሰናከል በእድገት ጎዳና እንድትራመድ ኋላ የቀረችውን ያህል እንድትገሰግስ አመን ምኖ ከዚህ ድቀት የጣላትን ዳግመኛ የማይመለስበትን መላ መምከር የግድ ነው። መላ አልነው ራእይ ወይም ሪዮት የምናምንበትና ህይወት ሳይቀር ልንሰዋለት የምንችል እምነት ያስፈልገናል። ያለፈው ታሪክ የሰራ ትውልድ ይህ አይነት ሪዮትና እምነት ነበረው። የትግሉ ነው ህይወቴ ብሎ የዘመረ ሞትን የተጋፈጠው ህይወቱን ጠልቶ ወይም ተታሎ ሳይሆን በመርሁ አምኖ ነው። ይታገል የነበረው ለሹመትና ለግል ጥቅም ሳይሆን ለገንዘብና ለዝና ሳይሆን ለሀገርና ለህዝብ ስለነበረም ቃሉን ቃል ኪዳኑንም ለይስሙላ ሳይሆኑ የልብ ስለነበሩ ላመነበት በቆራጥነት ታግሏል። ዛሬ የትግል መሪ ነን የሚሉትና ያካሄደን ነው የሚሉት ፈልጉኝ በመብራት ትግል ስናወዳድር ደግሞ ችግራችን የት ላይ እንደሆነ የምንስተው አይደለም። በክልል ከተወሰነን ተማሪው በጋራ በመነሳት ፈንታ በብሔረሰብ ተከፋፍሎ ከተናቆረ ድርጅቶች የታጋይ ድርጅት ምንነት ገና ማወቅ ያቃታቸው ከሆኑ ሩጫው ለሹመት ከሆነ ገዢ ተብየው ከተፈራ ምሁር በጥቅም ተገስቶ ከተልፈሰፈሰ ባዕድ ነፃ ያወጣናል ተብሎ ከተጠበቀ ትግል ሳይሆን ስለ ትግል ማውራቱ ከበዛ መድፈር ከቶም ካቃተ ወኔ ስደት ከሄደ ወዘተ የሀገር ፍዳ ባጭር ጊዜ የሚቆም አይሆንም። የካቲት 66 የሚሰጠው ትምህርት ይህን ነው። ወያኔና መሰሎቹ ነፍሰ ዘሩት የካቲት 66 ሲመጣ መኮንኖች ቡድን ስልጣን ሲይዝ ዲሞክራሲ የታገሉት ኢትዮጵያዊ ኃይሎች በተለይም ኢሃፓ በሽብር ሲጠቃና ሲዳከም መሆኑ ራሱ የሚያመለክተው ያ ቀና ጎዳና ተዘክቶ አጥሹ መንገድ ግን መጠረጉን ነበር። ዛሬ ወያኔ ህዝብን በክልል ከፋፍሎ ድርጅት የተባሉትም የብሔረሰብ ሆነው የሀገር አንድነት መንፈስ ሳይሆን የብሔረሰብ ክፍፍል መጥፎ አየር እየነፈሰ ባለበት የካቲትን ለመድገም ጥረቱ ቀዳሚ መሆን እንዳለበት ግልጽ ነው። ጨቋኝን ታግለው ያንበረክኩታል እንጂ አይለማመጡትምን መልእክት የካቲት 66 ሰጥቶ አልፏል። ህዝባዊ አመጽን ማደራጀት ይቻላል ብቻ ሳይሆን የግድ ነው ማለትም አለብን። አመጽ ማደራጀት ብቻ ሳይሆን የወያኔን አገዛዝ አንኮታክቶ መጣልም ይቻላል። ይህ መታመን አለበት። ከታመነበትና ከሀገር በላይ ሁሉም ዋጋ ቢስ ነው ከተባለ ለኢትዮጵያ ስንል መስዋዕት እንደፍራለን ማለት ነው። ለወያኔ ምርጫ ለመመዝገብ ከመዋደቅ በፊት ህዝባዊ ተቃውሞን ሰልፍ ለማደራጀትና ለመምራት እንፎካከራለን ማለት ነው። ውድድራችን ማን ነው? የዳዊት ዮሐንስና የሟች መለስ ዜናዊ ማላገጫ ለመሆን ከወያኔ ፓርላማ የሚገባ ሳይሆን ማን ነው የህዝብን ትግል መርቶ በጀግንነቱና በወኔው ለህዝብ አራያ ለሀገር የሚያኮራ የሚሆነው በሚለው ላይ ይሆናል። የካቲት 66 ስንል ይህን ሁሉ አጢነን ነው። በደርጉ መውደቂያም አዝማሚያ በወጣውና ከላይ በጠቀስነው ዲሞክራሲያ ያንንም ቢሆን አቅምን በውል እንጠቀም በሚል እንደሚከተለው ቀርቦ ነበር። በየካቲት 66 ዓመተ ምህረት ድፍን የኢትዮጵያ ህዝብ እንደ አንድ ሰው ቆሞ አንድ አንደበት አንድ የተባበረ ኃይል ሆኖ ያመጣው ለውጥ የጦርነት የሁከት የግፍ የጭቆና መሰረት ለመናድ ቢቃጣው በአዲስ መልክ ተደራጅተው የመጡበትን የአመጽ ኃይላት አቸንፎ የህዝብ መቅሰፍትን የሀገር ውርደትን ሊያስቀር አልተቻለውም። ያልተቻለውም አቅም አንሶት ሳይሆን አቅሙን በውል ለመጠቀም የሚያስፈልገውን ቅንጅት ለማድረግ አካሄዱን ለመትለም ስለተነሳውና ይህም ድክመቱ ለጠላት ብርታት ጉልበት በመሆኑ ነው። ይህንን ድክመቱን በርትቶ ለማስወገድ እስካልተቻለውን ድረስ የጥፋት ዘመኑን ፈጽሞ ሰበን መገነዙን በማዘጋጀት ያለውን ፋሽስታዊ መንግስት አሳልፎም የከፋ ሁከት ውስጥ መዘፈቅና የህዝብ አንድነት የሀገር ምንነት ከጥያቄ ላይ የሚወድቅበት ሁኔታ ሊከተል ይችላል። አደጋው መከሰት ብቻ ሳይሆን በከፊልም ሊሳካ ይችላል። ሀገርም ተጎድታለች፣ ኢትዮጵያዊነትም እጅግ ቀሎባቸው ማንነታቸውን የካዱ ጉዶች ፈልተውም ነበር። አቅምን ማቀናጀት የካቲት አብዮት ጸጋ ነበር። የተባበረና ያበረን ማፍረስ ደግሞ የዛሬ ብልህ ፖለቲካ ተብሏል። ጉልበታችን የዛለውም ለዚህ ነው። በህብረት በመቆም ፈንታ የተባበረን መከፋፈል የተማረን ባዮች የዶክተር ፕሮፌሰር በሉን ባዮች ተልእኮ ሆኗል። ሪዮት ወይም ህዝባዊ ራእይ የለም፣ እምነት የለም። ሀቅ ለችርቻሮ ቀራቢ ነው፣ ብኩንነት አያሳፍርም። ለሹመት መጎንበስ ደግሞ ትግል ተብሏል። የካቲት 66 ዛሬ ቢያንስ ከፖለቲካ ድርጅቶች የትግል መንፈስ አንጻር በጣም የተለያዩ ናቸው። ማን ያውራ የነበረ ስንልም ያንንም ቢሆን ከትግሉ ጎራ ወደ ጫቋኙና ወደ ባለ ነፍጥ ያደሉትን የምናውቃቸው ስለሆነ ለኛ አብዮቱ ጸጋ ለናንተ ግን መርገም ነበር ብለን ልናስተውሳቸው በመፈለግ ነው። ጫቋኝ ስራቶች በህዝብ ትግል መውደቃቸው አይቀሬ ነው። ይግን የድንገት ጁብዳ አይደለም፣ ትግልን ይጠይቃል። በጥሩ ሁኔታ ለመታገል ደግሞ አቅምን ማቀናጀት ማበር መተባበር ያሻል። ለሀገር በአፍ ሳይሆን በተጨባጭ መታገል የግድ ይሆናል። ትግል ሲባል ደግሞ በህይወትም በሌላም ዋጋ የማይከፈልበት ትግል ቢያንስ ለኛ የሚታወቅ አልሆነም። ከገዢዎች ጋር ተግባብቶ መታገል ትግል ሳይሆን መለጠፍ ነው፣ ለጨቋኝ ተባባሪና ሎሌ መሆን። በየካቲት ይህ በህዝብ ጎራ አልተከሰተም፣ ብቅ ቢልም ተቀጭቷል። ህዝብ እዚህ ላይ ሚናው ዋነኛ ነው። አድርባዩንና የጨቋኙን አጎብጓቢ ማራቅ መነጠል አለበት። ኢህአፓና የካቲት አብዮት የማይነጣጠሉ ናቸው። የካቲት ጅል መኮንኖች ሲቀማ ለማስመለስ የተዋደቀውና የሽብር ሰለባ የሆነው ኢህአፓ ነው። ዛሬ ኢህአፓ በአገሩ ህገወጥ ተብሎ ይጠቃል፣ ይሰደዳል። የካቲት 66 ያስወገደው ስርዓት አባውራዎች ግን በሀገር ቤት ነጻ ሆነው ንብረት አስረክበው ይንፈላሰሳሉ። ዛሬ የኢህአፓ ሀቀኛ አባላትና መሪዎች ወደ ሀገር መግባትም ሆነ በአገር ይፋ መውጣት አይችሉም። የካቲትን ያፈነው ስርዓት ቀንደኞች ግን የአሁኑ ገዢ መደብ ደጋፊና አማካሪ ሆነው ይንደላቀቃሉ። ኢትዮጵያ የሞተላት ሳይሆን የገደላትን ሊገላት የሚሯሯጣውን የምታቀፍ ሀገር መስላ አንዳንዴ ብታበሳጭም የካቲት 66 አብዮት ግን ህዝቧን የማትረሳና ጨቋኞችን የምትቀጣ መሆኗንም አሳይቷል። ኢህአፓ የካቲት አብዮትን በተመለከተ ሆነ ከዚያም በኋላ የካቲትን መርህ ለማስከበር ባደረገው ትግል ይኮራል። ዛሬም ቢሆን ህዝባዊ ለውጥ በየካቲታዊና ነጎድጓዳዊ ትግል የሚወለድ ብቻ ነው ብሎ ስለሚያምን አድርባይነትን የፖለቲካ ብስለት ብሎ ከአገዛዙ የገማ ሸበጥ ወይም ጫማ ስር ለመነጠፍ ማንነቱና የሰማት ደም መቼም አይፈቅዱለትም። የካቲት 66 አብዮት በወያኔ ላይ ይደገማል።